Hallelujah. Kisos and tamat, al talawat am hiyaw now, ay lawat am sanu now. Yek alifati ya baran, al talawat am zare misaran, zel alami nura li ya baran, kam nam nutskata.
Eshi, Yohannes Ongel, Mirafas Raratin, Matanatachinin in Katalalan. ለዛሬ ትንሽ እንደመነሻ እንዲሆነና ትኩረትም ለመስጠት ያህል ምዕራፍ 14 የዮሐንስ ወንጌል ከቁጥር 12 ጀምሮ እስከ ቁጥር 14 ድረስ ያለውን እናነባለን። እንደዚህ ይላል። እውነት እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ሥራ እርሱ ደግሞ ያደርጋል ከዚህም የሚበልጥ ያደርጋል። እኔ ወደ አብ ሄዳለሁና አብም ስለ ወልድ እንዲከበር በስሜ የምትለምኑትን ሁሉ አደርጋለሁ። ማናቸውንም ነገር በስሜ ብትለምኑ እኔ አደርጋለሁ ይላል። እንደምናስተውሰው በዮሐንስ ወንጌል ምዕራፍ 14 ላይ ጌታችን ኢየሱስ ክርስቶስ በፍርሃትና በድንጋጤ የመተው ስሜት ተሰምቷቸው ለነበሩ ደቀ መዛሙርት የሰጣቸው የማጽናኛ ቃላት ናቸው። እምነታቸውን ለማበረታት እምነታቸው አሸናፊ እንዲሆን እንደገና ጌታችን ኢየሱስ የሰጣቸው ትምህርቶች ናቸው። በእነኚህ ትምህርቶችም ላይ በመመስረት የሚያነሷቸውን ጥያቄዎች የመለሰባቸው ምዕራፎች ናቸው። ግን አንድ ነገር እስካሁን ምናልባት በነበሩን ከዚህ በፊት በነበሩን ሁለት ክፍለ ጊዜዎች አስተውላችሁ ሊሆን ይችላል። ጌታ ኢየሱስ በደቀ መዛሙርቱ ውስጥ እንዲፈጠር የሚፈልገውን ይህንን የእምነት አይነት እንዲሁ ዝም ብሎ በስሜት ብቻ እንዲመጣ የሚፈልግ አይነት የእምነት አይነት አይደለም። እንዲሁ ዝም ብሎ በደፈናውና በጭፍኑ አይደለም እመኑ የሚላቸው። እምነታቸው በአንድ ኦብጀክቲቭ በሆኑ በሚጨበጡ ምክንያቶች ላይ የተመሰረተ እንዲሆን ማለት ነው። እምነት እርግጥ የማይታየው ነገር የምንይዝበት መንገድ ነው። ግን ይሄ ከትካዜ የሚያወጣቸው አይነት ይሄ ከነበሩበት የልብ መታወክ የሚያወጣቸው እምነት ደግሞ በምክንያቶች ላይ ምክንያታዊ ሆነ ስለነበረ ምክንያቶችን በመስጠት ነው ጌታችን ኢየሱስ ልባቸውን የሚያነሳሳው። የመጀመሪያው ያየነው ነገር በእግዚአብሔር መኑ በእኔም ደግሞ መኑ ብሎ መጀመሪያ የሰጣቸው መሄዴ ይሻላችኋል ብሎ የመሄዱን አድቫንቴጅ የመሄዱን ጥቅሞች ጌታ ኢየሱስ ምክንያቱም መሄዱ ስለነበረ ያስተከዛቸው የነበረው የመሄዱን ጥቅሞች ነው የሚዘረዝርላቸው። ቀደም ብለን በተደጋጋሚ አይተነዋል። ይሄንን መሄዱ ስንል ደግሞ ከመስቀሉ እንደሚጀምር ይሄንን ለማየት ሞክረናል። የመስቀሉን ሥራና እስከ መጨረሻው እስከ ዳግም ምጽአቱ ድረስ ያለውን እሱን ነው መሄዱ የሚለው። እና ያ መሄድ ያ የኢየሱስ ሥራ ምን ያህል አስፈልጊ እንደሆነ ጌታ ኢየሱስ ሲያስተምራቸው አይተናል። የመጀመሪያው የሰጣቸው ምክንያት በሰማይ ያለ አገር ፕሮሚስ ነው ተስፋ ነው። ይሄን ብዙ በተደጋጋሚ ስላየ ነው ወደ ኋላ ተመልሼ ብዙ አላደክማችሁም። ግን ይሄ ነው ትልቁ የሰጣቸው መሄዱ ቤት ለማዘጋጀት እንደሆነ መሄዱ ለነሱ የዘላለም ህይወት መኖሪያ ስፍራ ዋስትና እንደሚሰጣቸው ሄዶ ስፍራን አዘጋጅቶ ተመልሶ መጥቶ እንደሚወስዳቸውና ከሱ ጋር እንደሚኖሩ ይሄ በጣም ትልቅ አስደናቂ ተስፋ እንደሆነ ለማየት ሞክረናልና የክርስቲያን ተስፋ ባሻገር ያለውን የሚያይ የክርስቲያን እምነት የሚጠነክረው ጠንካራ እምነት ማለት ይሄ ነው። ከልብ መታወክ የሚያወጣ እምነት ማለት ከሐዘንና ከጭንቀት የሚያወጣ እምነት ማለት የተዘጋጀልንን ማዶ ተሻግሮ የሚያይ እሰይ በሰማይ ቤት አለኝ ብለን እንደምንዘምረው እሱን ነው መጀመሪያ የሰጣቸው። ከዛ ቀጥሎ ያየነው ነገር ወደዚህ ደግሞ ተስፋ ወደዚህ ኢየሱስ ክርስቶስ ወደ አዘጋጀው ስፍራና መኖሪያ እንዴት ነው ሰው የሚደርሰው መድረሻውን መንገድ ነው ለማየት የሞከርነው። እና ጌታ ኢየሱስ መድረሻውም እሱ ነው ግን መንገዱም ደግሞ እሱ ነው ሚለውን ባለፈው ለማየት ሞክረናል። መንገዱ ደግሞ እኔ ነኝ ብሏል ጌታ ኢየሱስ። መንገዱ እኔ ነኝ በእኔ በቀር በእኔ ካልሆነ በቀር ማለት ነው። ይሄ በእኔ በቀር ወደ አብ መድረስ እንደማይቻል ወደ አብ የሚመጣ የለም። ክርስቶስ ወደ አዘጋጀው ወደዛ ተስፋ መድረሻውም እሱ እንደሆነ ይሄ መለኮትነቱን ዝቅ እንደማያረግ ይልቁንስ መዳን ከእግዚአብሔር መሆኑን እንደሚያሳይ ጌታችንን በጣም እንደሚያከብር እሱ ወደ አዘጋጀው ስፍራና እሱ ወደ አዘጋጀው ህይወት የሚወስደን እሱ ራሱ መንገድ እንደሆነ መድረሻውም እሱ ነው ወዴት እንደሚሄድ እናውቃለን ደግሞ መንገዱንም ደግሞ እናውቃለን የሚለውን ለማየት ሞክረናል። እንግዲህ ከቁጥር 8 ጀምሮ እስከ 11 ድረስ ባለፈው ሳምንትም ትንሽ ጀምረናል። ቁጥር 8 እስከ 11 ድረስ ተጨማሪ ማብራሪያ ነው ስለ ኢየሱስ መንገድነትና እውነትነትና ህይወትነት ተጨማሪ ማብራሪያ ነው። ምን ማለት ነው? ኢየሱስ ክርስቶስ ወደ እግዚአብሔር መድረሻ መንገድ የሆነው እንዲሁ ዝም ብሎ በቲዮሪ ሳይሆን በእሄም በፋክት ላይ የተመሰረተ በእውነተኛ ነገሮች ላይ የተመሰረተ እንደሆነ ወደ አብ የሚያደርሰን ኢየሱስ በምን ምክንያት ነው ካልን ወደ አብ አድራሽ የሆነ መንገድ የሆነበት ምክንያት ኢየሱስ ክርስቶስ የእግዚአብሔር መገለጥ ስለሆነ የእግዚአብሔር መገለጥ ስለሆነ የእግዚአብሔር አብ መገለጥ ስለሆነ ይሄ ከዮሐንስ ምዕራፍ 1 ጀምሮ አይተነዋል። የአብ መገለጫ መቼም ቢሆን እግዚአብሔርን ያየው አንድም የለም ግን በቅፉ ያለው አንድ ልጅ ተረከው እንዳልነው ኢየሱስ የእግዚአብሔር መንገድ የሆነበት ምክንያት የእግዚአብሔር መገለጥ ስለሆነ ነው። እሱን ነው የሚያብራራው። አለፍ አለፍ ብዬ ላሳያችሁ። አብን አሳየንና ይበቃናል አለው። ስቲል እንዴት እንዳልገባው ፊሊጶስ ለማየት ሞክረናልና ጌታችንም ወቀሰው። ይሄን ያህል ዘመን የኖርክ እንዴት ይሄን አታውቅም አለው። ይሄ መቼም በእግዚአብሔር ቤት ውስጥ በጣም ብዙ ለምንኖር ሰዎች በጣም ትልቅ ተግሳጽ ነው። መኖር ለማወቅ መሆን መቻል አለበት። መኖር ለመብሰል መሆን መቻል አለበት። አሁን ፊሊጶስ ጌታ ኢየሱስ እንኳን በጣም በተደጋጋሚ ብዙ ጊዜ ይህንን ትምህርት አስተምሯል ግን ከዚህ ቀደም በነበረችው ክፍለ ጊዜ እንኳን በዛች አንቀጽ ውስጥ እንኳን ስለ መድረሻውና ስለ መንገዱ የሰጠው ነገር በጣም ግልጽ ነው። ወደ አብ መድረሻው መንገድ እኔ ነኝ ብሎ ግን ስቲል አብን አሳየን የሚል ነበረውና እሱን ነው የሚያብራራለት። እና እኔን ያየ አብን አይቷል። ክርስቶስ የእግዚአብሔር መገለጥ ስለሆነ እንዴት አብን አሳየን ትላለህ ብሎ ሲነግረው እንመለከታለን። እና የኢየሱስ ክርስቶስ ስራዎቹም ማንነቱም ህይወቱም ከራሱ ሳይሆን ከአብ እንደሆነ ይናገራል። ቁጥር 10 ላይ እኔ የምነግራችሁ ቃል ከራሴ አልናገረውም ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል። እኔ በአብ እንዳለሁ አብን በእኔ እንዳለ እመኑኝ፣ ባይሆንስ ደግሞ ስለ ስራው እመኑኝ ይላል። እና አብ በወልድ ወልድ ደግሞ በአብ ማለት ዲስት ይሄ አብና ወልድ ያላቸው ዲስቲንክትነስ ያላቸው ልዩነት እንደተጠበቀ ሆኖ ግን ወልድ በተለይ የአብ መገለጫ የአብ መተረኪያ አብን ማሳያ እንደሆነ ኢየሱስ ክርስቶስ መንገድ የሆነው ወደ እግዚአብሔር መድረሻ የሆነው የእግዚአብሔር መገለጥ ስለሆነ ነው። እግዚአብሔርን የምናውቀው በእርሱ ስለሆነ ነው። እግዚአብሔርን የምናውቀው እግዚአብሔርን የምናየው እግዚአብሔር የሚታየው እግዚአብሔር የሚታወቀው በእሱ ስለሆነ ነው። ለዚህ ነው በጣም ብዙ ጊዜ በወንጌል መልእክቶች ላይ ክርስቶስን ሰዎች እንዲቀበሉ ክርስቶስን ተቀበሉ የሚል መልእክቶች በተደጋጋሚ ሰምታችሁ ከሆነ መጽሐፍ ቅዱሳዊ የሆነበት ምክንያት ይሄ ነው። ክርስቶስን መቀበል ነው እግዚአብሔርን መቀበል። ምክንያቱም የማይታየው እግዚአብሔር አሁን የሚታይ ሆኗል በክርስቶስ። የማይታየው እግዚአብሔር፣ የማይጨበጠው እግዚአብሔር፣ የማንደርስበት እግዚአብሔር አሁን የሚደረስበት ሆኗል በክርስቶስ። ክርስቶስ ሰው ሆኖ ስለመጣ ማለት ነው። እና ለተቀበሉት ሁሉ በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች እንዲሆኑ ስልጣንን ሰጣቸው ይላል። ስንቀበለው ማለት ነው፣ እሱን ስናምነው ማለት ነው። እንደ መንገዱ እንደ እውነቱ እንደ ወደ እግዚአብሔር መድረሻው መንገድ እሱ እንደሆነ አምነን ስንቀበል የዘላለም ህይወት ስለምናገኝ ነው ጌታ ኢየሱስን ተቀበሉ የሚል የወንጌል መልእክቶችን የምናየው ማለት ነው። ዛሬ አስቀድሜም እንደነገርኳችሁ ሁለተኛውን ዋና ምክንያት በእግዚአብሔር እንዲያምኑ መሄዱ ለእነርሱ ጥቅም እንደሆነ የተናገረውን ሁለተኛው ምክንያት እናያለን። የመጀመሪያው ምክንያት መሄዱ የስፍራ ዋስትና ነው። ሁለተኛው ምክንያት ደግሞ ከቁጥር 12 እስከ 14 ድረስ ያለው ነው። በአዲስ ኪዳንም ብዙ አስተምሮታል ጌታ ኢየሱስ። ይሄም ብሄድ ይሻላችኋል ነው። እኔ ብሄድ ይሻላችኋል ብሎ በኋላ የሚሰጠው ሌላ ምክንያት አለ። ግን ይሄኛው ደግሞ የመኖሪያ ስፍራ ሳይሆን ኢን ዘ ሚን ታይም የኢየሱስ ክርስቶስ መሄድ የእግዚአብሔር ታላላቅ ስራዎች በደቀ መዛሙርት ውስጥ እንዲሰሩ መሰረት ይሆናል፣ ብቃታቸው ይሆናል ለእግዚአብሔር ስራ፣ እግዚአብሔር ራሱ ለሚከበርበት ስራ። ይህን አነሳዋለሁ በተደጋጋሚ። እግዚአብሔር ራሱ የሚከበርበት ስራ በደቀ መዛሙርቱ ህይወት ውስጥ እንዲገለጥ መሰረት የሚሆነው የኢየሱስ መሄድ ነው። መሄድ ስንል አሁንም የመስቀሉ ስራ፣ ከመስቀሉ መሞቱ መነሳቱ ወደ እግዚአብሔር አብ መሄዱ ዳግመኛ ተመልሶ መምጣቱ፣ ይሄ መሄዱ በደቀ መዛሙርት ህይወት ውስጥ አዲስ ዘመን ያመጣል። እንደዚህ በእንይዘው በጣም ጥሩ ነው። አዲስ ዲስፐንሴሽን ያመጣል። አዲስ ዘመን ያመጣል። አዲስ የእግዚአብሔር አሰራር ዘመን ያመጣል። ምን አለ ጌታችን ሲናገር? እውነት እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ሥራ ደግሞ ያደርጋል አለና እንዲያውም ከዚህም የሚበልጥ ያደርጋል አለ። ለምን? ቁጥር 13 ይሄን ትርጉሙን እናየዋለን፣ ግን ለምን እንደሆነ ተመልከቱ። ቁጥር 13 እኔ ወደ አብ ሄዳለሁና። ሲ አሁን ይሄም ወደ አብ ከመሄዱ ጋር የተያዘ ነው። አሁን ለሁለተኛ ጊዜ ሲያነሳው ማለት ነው ጌታ ኢየሱስ በዚህ በመክንያትነት እኔ ወደ አብ ስለምሄድ፣ እኔ ወደ አብ መሄዴ ሞቶ ተነስቶ ወደ አብ መሄዱ የሌላ ነገር ደግሞ ዋስትና ነው። የሰማይ ቤት ዋስትና ብቻ ሳይሆን የሌላ ቤት ዋስትና ነው። የምን? አብም ስለ ወልድ እንዲከበር በስሜ የምትለምኑትን ሁሉ አደርገዋለሁ። አሁን የመስቀሉ ሥራ የኢየሱስ ሥራ ሞቱ ትንሣኤው ወደ እግዚአብሔር አብ መሄዱ በር ከፋች ነው። ለጸሎት በስሜ የምትለምኑትን ሁሉ አደርገዋለሁ አለና ማናቸውም ነገር በስሜ ብትለምኑ እኔ አደርገዋለሁ። ይሄ እንዲሆን የኢየሱስ መሄድ ወሳኝ ነው። መስቀሉ ወሳኝ ነው። የኢየሱስ መክበር ወሳኝ ነው። ወደ እግዚአብሔር መሄዱ ወሳኝ ነው። አዲስ ዘመን ነው የሚያመጣው። ምን አይነት ዘመን ካለን በኢየሱስ ስም ጸልየው የእግዚአብሔርን ድንቅ ሥራዎች የሚያዩበት ዘመን። ከዚህ በፊት ጌታችን በምድር በተመላለሰ ጊዜ በስሙ እንዲጸልዩ አላስተማራቸውም። በስሙ እንዲጸልዩ ያስተማራቸው አሁን ጌታችን ከሄደ በኋላ በኢየሱስ ስም የምንጸልየው የመስቀሉ ሥራ የእግዚአብሔርን ድንቅ ሥራዎች የምንለማመድበት ሥራ የኢየሱስ ክርስቶስ የመካከለኝነቱ ሥራ ነው። በእግዚአብሔር አብና ደግሞ በእግዚአብሔርና ጢሞቴዎስ ላይ ጳውሎስ እንደሚነግረን በእግዚአብሔርና በሰው መካከል መካከለኛ ስለሚሆን ኢየሱስ በመስቀል ሥራው በምልጃ ሥራው ኢየሱስ ክርስቶስ በመካከለኝነት ሥራው እሱ መካከለኛ ስለሚሆን አንዱ አድቫንቴጅ መሄዱ ወደ እግዚአብሔር መሄዱ መካከለኛ መሆኑ የመስቀሉ አንዱ ጥቅም በስሙ ጸልዮ የእግዚአብሔርን ድንቅ ሥራ መለማመዳቸው ነው። ይሄ አዲስ ዘመን ነው። ይሄ አዲስ ዘመን ነው። እነኚህ ሶስት ቁጥሮች ትልቅ ውስጣቸው የታጨቀ ነው። አንዳንድ ነገሮችን እናንሳ። አንደኛው ጌታ ኢየሱስ ምን አለ? በእኔ የሚያምን አለ፣ በእኔ የሚያምን እኔ የማደርገውን ያደርጋል አለ። እኔ የማደርገውን ሥራ እርሱ ደግሞ ያደርጋል አለና ከዚህም የሚበልጥ ያደርጋል አለ። ከዚህም የሚበልጥ ያደርጋል አለ ምን ማለት ነው? ይሄ ስለ አዲሱ ዘመን ነው የሚናገረው፣ በኋላ መጣበታለሁ። ግን ምን ማለት ነው ካልን በመጀመሪያ ደረጃ ደቀ መዛሙርቱ የሚያረጉት ስራ ተአምር፣ ይሄ የምናያቸው ድንቆችና ተአምራት ኢየሱስ ካረጋቸው ጋራ በምንነት በተአምር ምንነት ይበልጣል ማለቱ ነው ወይ? ኢየሱስ ክርስቶስ ካደረጋቸው ተአምራት በላይ ከፍ ያሉ በኢንቴንሲቲ በዚህ በከባድነት በአስደናቂነት ኢየሱስ ክርስቶስ ከሚያረጋቸው ተአምራት በላይ ደቀ መዛሙርቱ ማረግ ይችላሉ ማለት ነው ወይ? በሌላ አገላለጽ ደቀ መዛሙርቱ ከዚህ በኋላ የሚያረጓቸውን ተአምራት እሱ ካረጋቸው ተአምራት ጋር አነጻጽሮ ደቀ መዛሙርቱ የሚያረጓቸው ተአምራት ይበልጣል እያለ ነው ወይ ካልን አይመስልም። የመጀመሪያው ዋና ምክንያት እሱ የሚያረገውን ከእሱ ከሚያረገው ጋር በኢንቴንሲቲ አነጻጽሮት አይደለም። እዚህ አሁን ለምሳሌ በእኔ የሚያምን እኔ የማደርገውን ሥራ እርሱ ደግሞ ያደርጋል ብሎ አሁን እዚህ ላይ ደቀ መዝሙሩ የሚያረገው ነው የሚመስለው። እሱ ደግሞ ያረጋል። እንዴት ነው የሚያረገው? በስሜ ሲለምን እኔ ያደርገዋለሁ የሚለው እና የድርጊት ንጽጥር አይመስልም። አሁንም ኢየሱስ ነው የሚያረገው። እኔ ያደርገዋለሁ፣ የምትለምኑትን እኔ ያደርገዋለሁ። ቁጥር 14ም ላይ የሄዳችሁ ስታዩ ማናቸውም ነገር በስሜ ብትለምኑ እኔ ያደርገዋለሁ ነው የሚለው እና ቅድም ከዚህ በፊትም የተደረጉትን ታምራት ያረጋቸው እሱ ነው። አሁንም በደቀ መዛሙርቱ ህይወት ውስጥ የሚያረገው እሱ ነው። እኔ ያደርገዋለሁ ነው እና የሚያረጓቸው የታምራት አይነት ከኢየሱስ ይበልጣሉ ብሎ ንጽጥሮች አይመስለኝም በኢንቴንሲቲ ደረጃ። ፕላስ ስታስቡት ወገኖቼ እንዲሁ በምንነት በተአምራት ክብደትና በምንነት ዙሪያ ኢየሱስ ክርስቶስ ካረጋቸው ከባድ ተአምራት በላይ በመድር ሲመላለስ ሳለ ማለት ነው። እርግጥ ከመጀመሪያ ጀምሮ ያለውን ስንቆጥር በላይም በታችም የለውም። እሱ ያለማት ፈጣሪ ነው እና በመንነትና በክብደት ካረጋቸው ነኝ በጣም መለኮታዊ ከሆኑ ታምራት በላይ ማድረግ ይቻላል ወይ ቢባል ምንስ ማድረግ ይቻላል? አላዛርን ከሞት ከማስነሳት በላይ ውሃውን ወደ ወይን ጠጅ ከመቀየር በላይ በውሃ ላይ ከመራመድ በላይ በሁለት አሳና በአምስት የገብስ ዳቦች የገብስ እንጀራ ያን ሁሉ ሺህ ህዝብ ከመመገብ በላይ ምን አይነት ኢንቴንሲቲስ ሊኖር ይችላል? ኢንቴንሲቲው ሳይሆን አይ ቲንክ ጌታ ኢየሱስ እየተናገረ ያለው ከመሄዱ ጋር አነጻጽሮ ስላየው የሚመጣው ዘመን እርሱ ከመሄዱ የተነሳ ደቀ መዛሙርቱ ኢየሱስ ክርስቶስ ከሰራበት ዘመን በላይ በስፋት እና በብዛት የእግዚአብሔርን ሥራ የሚሰሩበት አስደናቂ ዘመን እየመጣ እንደሆነ ዘመኑ ኢየሱስ ክርስቶስ በስጋ ተገልጦ ካገለገለበት ዘመን በላይ የእግዚአብሔር ሥራዎች የሚገለጡበት ዘመን እንደሆነ ያን ያህል በኢንቴንሲቲ እና በክብደት ሳይሆን በስፋት እና በብዛት እና በቋሚነት እግዚአብሔር ከሰዎች ጋር ሆኖ ተአምራትን በኢየሱስ ስም የሚሰራበት ዘመን እንደሆነ ለማሳየት ነው። ኢየሱስ በሰራው ሥራ ወደ አብ ከመሄዱ የተነሳ የእግዚአብሔር ሥራዎች በደቀ መዛሙርቱ ሕይወት ውስጥ በኃይል የሚገለጥበት ዘመን ይሆናል ነው። በብዛት የሚገለጥበት ዘመን ይሆናል በዓለም ዙሪያ ማለት ነው። እንዳየነው በኋላ ጌታችን ኢየሱስ ክርስቶስ የኖረበት ዲስፔንሴሽን የራሱ ዘመን ነው፣ የራሱ ዲስፔንሴሽን ነው። መጥምቁ ዮሐንስ ለምሳሌ የነበረበት የራሱ ነው። እሱ አሁን ከወዲያኛው ነበር ዮሐንስ መጥምቁ። አሁን ማቴዎስ 11 ላይ እሱ ከሴቶች ከተነሱ ሁሉ በጣም ታላቅ ነው ተብሏል። ከወዲያኛው ዘመን ጋር ሲነጻጸር ግን ከነኚህ ከተናናሾች መካከል ደግሞ በክርስቶስ የሚያምኑት ደግሞ ከዮሐንስ ይበልጣሉ ተብሏል። ይሄ የሆነበት ዘመን ዮሐንስ ያገለገለበት ዘመን እነኚህ ታናናሾቹ ያገለገሉ ያሉበት ዘመን ስለሆነ ነው። በስፋት የእግዚአብሔር ክብር የሚገለጥበት ዘመን ስለሆነ ከዚያ ዘመን በላይ ደግሞ ኢየሱስ ሄዶ በአብ ቀኝ ከተቀመጠ በኋላ ከሄደ በኋላ የእግዚአብሔር ሥራ በምድር ላይ በስፋት በብዛት በተሻለ ሁኔታ በቋሚነት ሁሉ ጊዜ የሚሰራበት አዲስ ዘመን የኢየሱስ መሄድ እንዲያውም ጥሩ ነው። ለምን? አዲስ ዘመንን ያመጣል ነው የኢየሱስ ትምህርት። አዲስ የእግዚአብሔር ሥራ በስፋት የሚገለጥበት ዘመን ይመጣል ነው። ድንቆች፣ ተአምራት፣ የእግዚአብሔር ሥራ በሕይወታችን ይገለጣል ማለት ነው። እግዚአብሔር ይሠራል። ሐዋርያት ሥራን ስናይ ራሱ ስሙ የመጽሐፉ ስም ሐዋርያት ሥራ ነው። እግዚአብሔር ይሠራል እና የደቀ መዛሙርቱን ሕይወት አይተው የቤተ ክርስቲያን አበው ለዚህ መጽሐፍ ስም ሲያወጡ በደቀ መዛሙርቱ ውስጥ የሚገለጠውን የእግዚአብሔርን ሥራ አዩና የተጻፈውን አዩና ሉቃስ እየዞረ የዘገበውን አይቱና በሙሉ በሥራ የተሞላ ነው፣ በድርጊት የተሞላ ነው። የሐዋርያት ሥራ አሉት። መልእክታቸው ሥራ ነበር እና ኢየሱስ ክርስቶስ ማን እንደሆነ ይሰብካሉ። በሥራም ደግሞ ተገልጦ ይታያል፣ በሕይወታቸውም በድንቆቹም በታምራትም። አንዳንድ ጊዜ ደግሞ ድንቆችና ታምራት ያሳያሉ፣ ይሄንን ያረገው ኢየሱስ ነው ብለው ደግሞ ይሰብካሉ። ሞር በብዛት በብዙ አርጊመንትና ክርክር የተሞላ ሳይሆን የደቀ መዛሙርቱ የመጀመሪያ ዘመን አገልግሎት በሥራ የተገለጠ ነው እና ኢየሱስ ክርስቶስ በሥጋ በነበረበት ዘመን ራሱ ይሠራ የጀመረውን ነገር በእነሱ ሕይወት ቀጥሎት ነው። ይሄ ቅድም ካልኩት ጋራም በጣም ይያያዛል። ሐዋርያት ሥራን ስታነቡ የኢየሱስ ሥራ በደቀ መዛሙርቱ ሕይወት ቀጥሎ ነው። ሉቃስ ሲጽፍ ምን ይላል? ሐዋርያ ሥራ ምዕራፍ 1 ቁጥር 1ን ሲጀምረው ለቴዎፍሎስ የሚጽፍለት በመጀመሪያው መጽሐፉ በመጀመሪያው ደብዳቤው ሉቃስ ወንጌል ማለት ነው፣ ኢየሱስ ያደርግና ይሠራ የጀመረውን ነው የጻፍኩልህ ይላል። ያደርግና ይሠራው የነበረውን ያስተምር ያደርግ የነበረውን መጀመሪያ የጀመረውን ነው የጻፍኩልህ ይላል። የጀመረውን ሲል አሁን ይሄ ሁለተኛው ቮሊዩም ሥራ ደግሞ የቀጠለውን ነው። ሐዋርያት ሥራ የኢየሱስ ሥራ ሲቀጥል ነው። የኢየሱስ ሥራ በደቀ መዛሙርቱ በመንፈስ ቅዱስ ኃይል ሲቀጥል ማለት ነው እና ሥራው ነው የቀጠለው። ስለዚህ ኢየሱስ አሁን እኔ የማደርገውን ያደርጋል ሲል እሱ ነው። ልክ በሐዋርያቱ ዘመን እንደተገለጠው የኢየሱስ ሥራ በመንፈስ ቅዱስ ኃይል በአማኞቹ በደቀ መዛሙርቱ ሕይወት ውስጥ ሲገለጥ ማለት ነው። በሥራ እና በድርጊት በጣም የተሞላ ነው። መንፈስ ቅዱስ በሕይወታቸው ሲሠራ እናያለን። ኢየሱስን ሲገልጠው እናያለን። ድንቆችንና ተአምራት እናያለን። በጎ ምግባርንም በሕይወታቸው እናያለን። የሰዎችን ለውጥ እናያለን። በጣም በድርጊት እና በሥራ የተሞላ ነው። ይሄ የሚያሳየን እግዚአብሔር ጥንትም የሚሰራ አምላክ ነው፣ የሰራ አምላክ ነው። አሁንም በክርስቶስ አማካኝነት ክርስቶስን በሚያምኑ አማካኝነት ይሰራል ነው እና ይሄም አሁን ያየነው የዚህ የዮሐንስ ወንጌል ምዕራፍ 14 ቁጥር 12 ጀምሮ ያለው ሰራ ነበር እኔም ሰራለሁ ነው ግን ከኔ በላይ ስራ መስራት ይችላል በእኔ የሚያምን እኔም መስራውን ስራ ይሰራል ከዛም በላይ ስራ ይሰራል አለ ጌታ ኢየሱስ ይሄን የሚያደርገው ለምንድን ነው ይላል ወደ አብ ሄዳለውና አብም በወልድ ምክንያት ስለ ወልድ እንዲከበር በስሜ የምታደርጉትን ሁሉ እኔ አደርጋለሁ ይላል አሁን ኢየሱስ ምንድን ነው የሚለው እሱ ቢሄድ ይሻላል ለምን ደቀ መዛሙርቱ በስሙ ሲጸልዩ ይገለጥና በህይወታቸው ይሰራል ኢየሱስ ይገለጥና ይሰራል ናስራው ይገለጣል እንዲያውም ከዚህም የሚበልጥ ስራ ይገለጣል ይሄም የሆነበት ምክንያት ግን ወልድ በእነሱ ውስጥ አልፎ ከሚሰራው ስራ የተነሳ አብ እንዲከበር ምትለው የብዙ ሚሊዮን እንትናት ቃልነት አብ እንዲከበር የእግዚአብሔር ስራ በእነኚህ ደቀ መዛሙርት ህይወት ውስጥ የሚገለጠው ወልድ በእነሱ ህይወት ውስጥ ከሚሰራው ስራ የተነሳ የእግዚአብሔር አብ እንዲከበር የእግዚአብሔር ክብር እንዲገለጥ እግዚአብሔር የሚሰራው ለእግዚአብሔር ክብር ነው እግዚአብሔር የሚሰራው ስራ የእግዚአብሔር ክብር እንዲገለጥ ነው እግዚአብሔር እንዲከበር ነው ስለዚህ የእግዚአብሔር ስራ በህይወታችን እንዲገለጥ መጸለይ በኢየሱስ ስም መጸለይ እግዚአብሔር እንዲሰራ መጸለይ መናፈቅ መጓጓት መጠማት ማመን መጽሐፍ ቅዱሳዊ ነው ኢየሱስ በአብ ቀኝ የተቀመጠበት በስሙ ለምነን የምንቀበልበት አዲስ ዘመን ስለመጣ እሱ ከኖረበትም ዘመን ደግሞ ሌላ ገጽታ ያለው በስፋት እግዚአብሔር በመንፈሱ የሚሰራበት ዘመን ስለመጣ የእግዚአብሔርን ስራ ኤክስፔክት ማድረግ የእግዚአብሔርን ስራ መጠበቅ እግዚአብሔር በህይወታችን ድንቆች ተአምራት እንዲያደርግ መጠበቅ የእግዚአብሔርን ስራ ለማየት መናፈቅ በጣም ጥሩ ነው ግን በጣም ብዙ ጊዜ ወገኖቼ እግዚአብሔር በስራ በኃይል የሚገለጥበትን ይህንን ምክንያት ግን እንዘነጋዋለን ምክንያቱ የአብ መከበሪያ እንዲሆን ነው ማናቸውም ነገር ለምኑ ይሰጣችኋል አይደለም ቃሉ አጠገቡ ሌላ ኳሊፊኬሽን አለው ማናቸውም ነገር በስሜ ብትለምኑ አደርጋለሁ ምን አይነት ነገር ስለ ወልድ አብ የሚከበርበት የአብ መከበሪያ እግዚአብሔር የሚሰራው የእግዚአብሔር መከበሪያ እግዚአብሔር የሚሰራው የእግዚአብሔር ክብር የሚገለጥበት አብ እንዲከበር ነው እግዚአብሔር የሚሰራው ይለው ይሄ ትልቅ ፕሪንሲፕል ነው ወገኖቼ በትክክለኛ ሞቲቭ በትክክለኛ አስተሳሰብ ነው እግዚአብሔር እንዲሰራ መለመን ያለብን እግዚአብሔር ሲሰራ ምን እናፍቀው ለምንድን ነው ስምህ ይቀደስ ነው የእግዚአብሔር የሥራው መርህ ስሙ እንዲከበር እነሱ ጸልዩም ያለን እኮ ይሄ ነው አሁን የአባታችን ሆይ ጸሎት ስንጸልይ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ ብሎ እኮ ነው የሚጀምረው የእግዚአብሔር ስም የተቀደሰ ስም ነው ግን የተለየ ይሁን የተከበረ ይሁን ስምህ ይከበር ብለን ነው የምንጸልየው ጸሎታችን ብቻ ሳይሆን የእግዚአብሔር ሥራም በሕይወታችን የሚገለጠው በኢየሱስ ስም ጸሎት የሚመለሰውና በኢየሱስ ስም ስለ ኢየሱስ እግዚአብሔር ተአምራት የሚያደርገው እግዚአብሔር አብ ስሙ እንዲቀደስ ስሙ እንዲከበር ስሙ እንዲፈራ ለእግዚአብሔር ክብር እንዲሆን ይሄ ነው የተአምራቱና የእግዚአብሔር ሥራ ሞቲቭና የዚህ ባይብል ስተዲ ጊዜ አይፈቅድም ግን ከፈለጋችሁ ከኋላም ጀምራችሁ ብታዩት እግዚአብሔር በዋናነት የመጀመሪያ ዓላማው የክብሩ መገለጥ ነው እና ፍጥረትን ሲፈጥር እንደዚሁ ለዚሁ ነው የፈጠረው ፍጥረትን ሲፈጥር ሰማያት የእግዚአብሔርን ክብር እንዲናገሩ ሰማያት የእግዚአብሔርን ክብር እንዲያውጁ እግዚአብሔርን እንዲያከብሩ ለስሙ መከበር ምክንያት እንዲሆኑ ነው እኔ ከብሉይ እስከ አዲስ መጽሐፍ ቅዱስን ሳጠና የማገኘው ዋና ማዕከላዊ የሆነ ነገር ይሄ ነው እኔ ብቻ ሳልሆን ሌሎችም መጽሐፍ ቅዱስን የሚያጠኑ የመጽሐፍ ቅዱስ ተማሪዎች የምናገኘው ነገር ይሄ ነው ህይወትም በነገራችን ላይ በጣም እንዲያው ጥሩ ፐርስፔክቲቭ የሚይዝልን መስመሩን የሚይዘው ይሄን ስንረዳ ነው የእግዚአብሔር ክብር ነው የመጀመሪያው ቅድሚያ ሌሎች ነገሮች በሙሉ ትርፍ ናቸው ጥቅም ናቸው እኛ እንጠቀማለን እኛ እንባረካለን ፍጥረት ዓለሙ ይጠቀማል ይባረካል ግን ሪሊ የመጀመሪያው ቅድሚያ የእግዚአብሔር የስሙ መከበር ነው እና ሲፈጥር እግዚአብሔር ሰማያት የክብሩን እንዲናገሩ ክብሩን እንዲያውጁ ለዚህ ነው መዝሙረኛው ሰማያት የእግዚአብሔርን ክብር ይናገራሉ በራሳቸው ቀን ለቀን ታወራለች ይላል ሌሊትም ለሌሊት ታወራለች ይላል እና እግዚአብሔር ክብሩ እንዲታይ ክብሩ እንዲመሰገን ለክብሩ ምስጋና እንዲሆን ነው ያደረገው እና እግዚአብሔር ይሄ ነው ሲፈጥርም እሱ ነው በእስራኤል ህይወት ውስጥም እንደው ያረጋውን ነገር በሙሉ ስናየው በእስራኤል ህይወት ውስጥ በቃል ኪዳኑ ህዝብ ህይወት ውስጥ የሰራው ስራ በሙሉ እግዚአብሔር በአሕዛብ እንዲከበር ስሙ እንዲታይ እነሱ እንዲሆኑ የካህናት መንግስት እንዲሆኑ ለአሕዛብ ሁሉ ምስክር እንዲሆኑ እንደ ብርሃን እንዲሆኑ እግዚአብሔር በእስራኤል ከሰራው ስራ የተነሳ በአሕዛብ መካከል እንዲፈራ እንዲከበር ነው በኪዳኑ ውስጥ እንኳን አልፎ ሲሰራ በእስራኤል ህይወት ውስጥ አልፎ ሲሰራ በቃል ኪዳኑ ህይወት ውስጥ ሲሰራ እስራኤልም እንድታከብረው ግን ዓለም ሁሉ ደግሞ በእስራኤል አማካኝነት በቃል ኪዳኑ ህዝብ አማካኝነት ከሚሰራው ስራ የተነሳ እግዚአብሔር እንዲከበር ለሱ ነበር የሚሰራው። የቃል ኪዳን ዲሉም ይሄ ነው። በአዲስ ኪዳንም ስንመጣ እግዚአብሔር ሲያድን ክርስቲያኖችንም ሲያድን ለዚህ ነው የሚያድናና ኤፌሶን ምዕራፍ 1 አሁን ስናነብ አዳነን ይላል። ዓለም ሳይፈጠር በፊት ነው የመረጠን ይላል። በመንፈስ ቅዱስ አተመን ይላል። ልጆቹ አረገን ይላል። የኃጢአት ይቅርታን ተቀበልን ይላል። ግን በየመሃሉ ቅዱስ ጳውሎስ የሚያነሳው ዋና ነገር ለክብሩ ምስጋና እንሆን ዘንድ ነው ይላል። ለክብሩ ምስጋና እንድንሆን ክብሩ እንዲታይ አብ እንዲከበር ነው። በዚህም በዛም አብ እንዲከበር ነው። ይሄ ሲሆን ዘን የህይወት መስመር ሪሊ የተስተካከለ ይሆናል። እና የእግዚአብሔር የሥራ ምክንያት የአብ መከበር መሆኑን መዘንጋት የለብንም። እና በዚህ ዘመን በጣም ይሄ ማሰብ ያለብን ነገር ነው። እግዚአብሔር በዋናነት ስራው ሲገለጥ የኢየሱስ ክርስቶስ ክብር የእግዚአብሔር አብ ክብር እንዲታይ ነው እንጂ በሰዎች ክብር እንዲሸፈን እንደው የኛን ስም የኛን ዝና የኛን ማንነት ከፍ ለማድረግ ሳይሆን በደቀ መዛሙርት በክርስቲያኖች ህይወት ውስጥ የእግዚአብሔር ሥራ ታይቶ ያንን ሥራ የሚያዩ ሁሉ እግዚአብሔር አብን እንዲያከብሩ እሱ ነው። አሁን ደግሞ አስቡት በብዙ በሚሊዮን በሚቆጠር ተባዛ ማለት ነው። በቢሊዮን በሚቆጠር ተባዛ የኢየሱስ ሥራ ማለት ነውና በስፋት ኢየሱስ ከነበረበት ዘመን በሚበልጥ መንገድ የእግዚአብሔር ድንቆችና ተአምራት የሚሆንበት ዘመን የመጣው ኢየሱስ ስለሄደ ነው። የእግዚአብሔር ሥራ ለእግዚአብሔር ክብር የሚገለጥበት ዘመን ጸሎት የሚመለስበት ዘመን በኢየሱስ ስም ጸልየን የሚመለስበት ዘመን ስለሆነ ነው በመሄዴ ደስ ይበላችሁ ብሎ ያስተማረው። ለማጠቃለል ያህል ይህንን ክፍል ተወሰኑ ነገሮችን ብለን ብናጠቃልለው በጣም ጥሩ ነው። መጀመሪያ ይሄ ክፍል የሚያሳየን በመጀመሪያ ያልኩትን ነው። እግዚአብሔር በሕይወታችን እንዲሰራ መጠበቅ በጣም ያስፈልጋል። በእኔ የሚያምን ይሰራል ብሏል ኢየሱስ። በእኔ የሚያምን ይሰራል፣ እኔ የምሰራውንም እንዲያውም ከኔም በበለጠ ይሰራል ብሏል። እና እግዚአብሔር በሕይወታችን እንዲሰራ ማመን፣ እግዚአብሔር በሕይወታችን ስራው እንዲገለጥ ማመን። ስራው ስንል ድንቆችና ታምራት ብቻ አይደሉም ወገኖች። ድንቆችና ታምራት አንዱ የስራው መገለጫዎች ናቸው። ግን ድንቆች ታምራት ብቻ ሳይሆን በባህሪያችን በኑሯችን የኢየሱስ ስራ እንዲታይ ኢየሱስ ክርስቶስ በሕይወታችን ከሰበራቸው ቀንበሮች የተነሳ እንዲከበር የህይወት ለውጥ፣ የምግባር ለውጥ፣ ተአምራት፣ ድንቆች፣ የሰዎች መዳን እና የመሳሰሉ የእግዚአብሔር ስራዎች እንዲገለጥ ክርስትና እግዚአብሔር የሚሰራበት እምነት መሆኑን ማወቅ በጣም ጥሩ ነው ብዬ አስባለሁ። እንዲሁ የተደራጀ ሃይማኖት ብቻ ሳይሆን እግዚአብሔር የሚሰራበት ለአብ ክብር እግዚአብሔር የሚሰራበት እንደሆነ እንድናውቅ በጣም ያስፈልጋል። ይሄ የሚሆነው ግን ለእግዚአብሔር ክብር እንደሆነ ለማየት ሞክረናል። እና ሌላው ግን ሪል የመጨረሻ ማለት የምፈልገው ነገር አዲስ ኪዳን ምን እንደሆነ የሚያሳየን ነው ይሄ ክፍል። አዲስ ኪዳን ኢየሱስ ሞቶ ተነስቶ ከመሄዱ የተነሳ በኢየሱስ ስም ጸልየን ከእግዚአብሔር የምንቀበልበት ኪዳን አርጎታል እግዚአብሔር። ይሄ በኢየሱስ ስም መጸለይ እንዲሁ ልምድ አይደለም። ይሄ በኢየሱስ ስም መጸለይ ፎርሙላ እንዳይሆን፣ ይሄ የማጂክ ምትሃታዊ የሆነ ፎርሙላ አይደለም። ሪሊ ኃይል ያለው ጉልበት ያለው እና መጽሐፍ ቅዱሳዊ መሰረት ያለው ነው። በኢየሱስ ስም መጸለይ ማለት እንዲሁ እንደ ፎርሙላ ከተጠቀምንበት ሪሊ መጠንቀቅ ያስፈልጋል። በኢየሱስ ስም መጸለይ ማለት ይሄን ሁሉ የምለምነው ስለ እኔ ማንነት ሳይሆን ስለ ኢየሱስ፣ ኢየሱስ ስለ ሰራው ስራ፣ ስለ ኢየሱስ ማንነት፣ ስለ ክርስቶስ ጸጋን የሚያሳይ ነው በሕይወታችን። እና በኢየሱስ ስም ለምነን የእግዚአብሔርን ስራዎች የምናይበት ኪዳን ስለሆነ ኢየሱስ መሄዱ በጣም ጥቅም አለው። ኢየሱስ መሄዱ፣ ኢየሱስ መሞቱ፣ መነሳቱ በጣም በረከት አለው። በስሙ ለምኖ የእግዚአብሔርን ስራ ማየት የተቻለው ከዚህ የተነሳ ስለሆነ እና በኢየሱስ ስም ወደ እግዚአብሔር ፊት በመቅረብ የእግዚአብሔርን ድንቅ ስራዎች እያመንን እየተጠባበቅን በስራ የምንገለጥበት ዘመን እንዲሆን በጣም ጸሎቴ ነው። ቤተክርስቲያን በእግዚአብሔር ስራ አብን በሚያስከብር የእግዚአብሔር ስራ የምንገለጥበት ዘመን እንዲሆን እግዚአብሔር ይመስገን። እግዚአብሔር አምላክ